የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት
በ19፣ 22 እና 25 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የምሽቱን አሁን ጀመረ።
የጋዜጠኛው ድምፅ ነው።
ቀጥተኛነቱና ቀና መንፈሱ ከትጋቱ እኩል ይነገርለት የነበረ
ነበር እንበል፣ ዛሬ አብሮን የለምና።
ጥሩ ተግባቢነትና ቀጥተኝነቱ የሙያም የሕይወት መንገዱ እንደነበር ያወጉናል።
አንዳንድ ጊዜ ተፈሪን ሳይ ንጹህ ከመሆኑ የተነሳ ውስጡ ገባና እጠፋለሁ። እኔ በዚህ ነው ተፈሪን በአንድ ቃል እንደው ለመግለጽ የምፈልገው።
ዲምብልቢ ያኔ በረሃቡ ጊዜ ተፈሪ ይዞት ወደ ወሎ ሄዶ ብዙ ነገሮች እንዲያነሳ ረድቶት በኋላ ዘሂድን ሀንገር የሚል የታወቀ ፊልም ሰርቷል።
ቀደም ብሎ የተሰማው አንጋፋ ጋዜጠኛና የፊልም ባለሙያ መሐመድ ኢድሪስ ነው።
ሌላው ተከትሎ የተሰማው አንጋፋ ጋዜጠኛና መምህር ማረጉ በዛብህ ነው።
አሁን በቅርቡ ከዚህ ዓለም በሞት የተለየውን እውቅ ጋዜጠኛና የፊልም አቀናባሪ የተፈሪ ወሰንን ሕይወትና ሥራ እንዘክራለን።
ዛሬ በቀደመው የራዲዮ መጽሔት ዝግጅታችን ካስተዋወቅንና ቀጠሮ ከሰጠንባቸው ሌሎች ዝግጅቶችም
ሁለቱ ለምሽቱ ከተያዙ በርካታ ድምፆች ውስጥ ተካተዋል።
ከሳይንስ አጥኚና ከኪነ ጥበብ ባለሙያ ጋር የተያያዘ ወግ፣
ሌሎች በርከት ያሉ ቅንብሮችም አሉን።
ሰዓታችን እንደፈቀደ ይቀርባሉ። አሁን የአክብሮትና የናፍቆት ሰላምታው ግን አልተዘነጋም።
ውድ የራዲዮ መጽሔት ታዳሚዎች እንደምናመሻችሁ፣ እንደምንስ ሰነበታችሁ?
ከዛሬ እሁድ ሰኔ 26 2008 ዓ.ም ዝግጅታችን ጋር
የራዲዮ መጽሔት ፕሮግራም አዘጋጅና አቅራቢዎች አዲሱ አበበና
አሉላ ከበደንን።
ንጉሡ ታምሬ ፕሮግራማችንን ያቀነባብራል።
እሁድ ከሆነ ዕለቱ
አሁን የራዲዮ መጽሔት ነው። ሰዓቱ
አንዱን ቢዘል በሳምንቱ
ከሰዓቱ የዓለም ዜና በኋላ እንመለሳለን።
እንዳትሄዱ።
ጤና ይስጥልን ክቡራትና ክቡራን አድማጮች፣ ዜናውን የማሰማችሁ ሰሎሞን አባተ ነኝ። ቴክኒሻኑ ጀስቲን ትዋይት በስቱዲዮ መሳሪያዎች ላይ ይገኛል። ወደ መጀመሪያው ዜና ልለፍ። ሰማያዊ ፓርቲ ዛሬ ሰኔ 26 2008 ዓ.ም ባህር ዳር ከተማ ላይ ሊያደርገው የነበረውን ህዝባዊ ስብሰባ ለሌላ ጊዜ ማስተላለፉን የፓርቲው አመራር አስታውቀዋል። በፖሊስ ቁጥጥር ስር የዋሉት የፓርቲው አባላትና ሌሎቹም ከአንድ ሰው በስተቀር አሁንም አልተለቀቁም። መለስካቸው አማሃ ተጨማሪ አለው።
ሰማያዊ ፓርቲ በባህር ዳር ከተማ ሙሉ ዓለም አዳራሽ ዛሬ ሊያደርገው የነበረውን ህዝባዊ ስብሰባ ለሌላ ጊዜ ለማካሄድ የፓርቲው ስራ አስፈጻሚ ኮሚቴ መወሰኑን ምክትል ሊቀመንበሩ አቶ ነገሰ ተፈረደኝ በስልክ ገልጸዋል። ኮሚቴው ወደዚህ ውሳኔ የደረሰው ከትናንት በስቲያ በክልሉ መስተዳደር እውቅና ያገኘውን ይህን ህዝባዊ ስብሰባ የጸጥታ ዘርፉ አላውቅም በማለቱና ቅስቀሳ ሲያካሄዱ የነበሩትን የፓርቲውን አባላት በቁጥጥር ስር ከዋለ በኋላ የተፈጠረውን አጠቃላይ ሁኔታ በመገምገም እንደሆነ አቶ ነገስ አስረድተዋል። በቁጥጥር ስር የዋሉትን ሰዎች ዛሬ ፖሊስ ቃላቸው እንደተቀበላቸውና ከመካከላቸው አንድ ሰው እንደፈታም ምክትል ሊቀመንበሩ ጨምረው ገልጸዋል። ይህ ዘገባ እስከተጠናቀረበት ጊዜ ድረስ አስሩም ሰዎች በባህር ዳር ስድስተኛ ፖሊስ ጣቢያ ይገኛሉ። አቶ ነገሰ እንደገለጹት ዛሬ ከረፋዱ ሰዓታት ጀምሮ ፌዴራል ፖሊስ ሙሉ ዓለም አዳራሽን ከቦ ነበረ። በእርሳቸው ግምት ይህ የተደረገው ስብሰባውን በተፈቀደው መሠረት ለማካሄድ ቢሞከር ኖሮ የማይፈልግ ፍጥጫ ወይንም ግጭት ይፈጠር ነበረ። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አመሰግናለሁ መለስካቸው። ወደ ተከታዩ ዘገባ ልለፍ። በሰሜን አሜሪካ የኢትዮጵያውያን የስፖርትና የባህል ፌዴሬሽን ፌስቲቫል ዛሬ ምሽት ላይ ካናዳዊቱ ከተማ ቶሮንቶ ላይ ይጀመራል። አዲሱ አበበ ስነ ስርዓቱን እዚያው ተገኝቶ እየተከታተለ ነው። ወደ ስቱዲዮ ከመግባቴ በፊት አገኝቸው ነበር።
ዛሬ እንግዲህ እዚህ የስፖርትና የባህል ፌዴሬሽን ከ15 ዓመት በኋላ ለ33ኛው በዓሉ እዚህ ቶሮንቶ መጥቷል። ከ33 ዓመት እድሜው ጋራ የተቀራረበ ቁጥር ያላቸው ቡድኖች ወደ 32 የሚሆኑ እነሱን ዘንድሮ ያስተናግዳል። መሀል ቶሮንቶ ከተማ ውስጥ የሚገኘው አለን ላምፖርት ስቴዲየም ውስጥ ነው በዓሉ የሚካሄደው። ምንም እንኳ ውድድሮች ተጀምረው እስካሁን ወደ 7 ያህል ግጥሚያዎች ቢካሄዱም የመክፈቻው ስነ ስርዓቱ ግን ልክ ከእኛ የአየር ማብቂያ በኋላ በዚህ ሀገር ወይም በዲሲ እና በቶሮንቶ ሰዓት አቆጣጠር ወደ 11 ሰዓት ወይም 5 PM ላይ ነው። ያ ደግሞ በኢትዮጵያ አቆጣጠር መንፈቀ ሌሊት ስለሆነ ለመዘገብ አይቻልም። ነገ ሙሉውን ዝግጅት በስፖርት ባህል ላመጣ እችላለሁ እና ምንድነው የሚካሄደው ላልከው ነገር መጀመሪያ ህዝቡ እንደተሰበሰበ 32ቱም ቡድኖች መለያቸው አርገው በህዝብ ፊት ሰላም ይያሉ ያልፋሉ። ከዛ ቀጥሎ የከተማው ያዘጋጅ ኮሚቴው ያዘጋጃቸው ህፃናት መዝሙርና ወጣቶችም ደግሞ አጥራጥር ያሉ ትሬቶች ያሳያሉ። ትክክለኛ የመፈቻው ስነ ስርዓት ሲደረግ ንግግሮች አሉ። የፌደሬሽኑ ፕሬዝዳንት ጌታቸው ተስፋዬ ንግግር ያደርጋል። የዘንድሮውን የክብር እንግዳም ለንግግር ይጋብዛል። የዘንድሮ የክብር እንግዳ በነገር ላይ ለኢትዮጵያ ቡድን ረጅም ጊዜ ተጫወተው አስቻለው ደሴ ነው። አስቻለውን ሰለሞን ታገው እንደሆነ ለአንድነት ቡድን የሚጫወት ጎበዝ የእግር ኳስ ተጫዋች ነው። እሱ ነው እንግዳ እና እነዚህ ንግግር ያደርጋሉ። እንግዲህ መክሰያው ስነ ስርዓት መጨረሻ ላይ በሁለት ቡድኖች ግጥሚያ ይጠናቀቃል ማለት ነው።
ማን ነው ዛሬ የሚጫወተው?
ዛሬ የቶሮንቶ አስተናጋጅ ቶሮንቶ ቡድን እና ቦስተን ናቸው የሚጫወቱት።
ለስንት ቀን ነው የሚካሄደው ይሄ ፌስቲቫል?
ዛሬ ጀምሮ የፊታችን ቅዳሜ ያልቃል። ዛሬ እንግዲህ እነዚህ ልዩ ልዩ በዓላት እና ቦስተን እና ቶሮንቶ ተጫውተው ያልቃል። ነገ ግን ወደ 8-9 ግጥሚያዎች ሙሉ ቀን ይካሄዳሉ። ማክሰኞም እንዲሁ፣ ረቡዕም እንዲሁ፣ ሐሙስ፣ አርብ የኢትዮጵያ ቀን ነው። ቅዳሜ የመዝጊያው ዕለት ነው እና ቅዳሜ ማታ ይጠናቀቃል።
እሺ፣ አመሰግናለሁ አዲሱ። መልካም ቆይታ። እንግዲህ አንተም ሜዳ ውስጥ አንዳንዴ ነሸጥ እያደረገ ትገባለህ አሉ። ጠንቀቅ በል፣ እግርህን ጠብቅ።
እኔማ በጣም ታሪክ አለኝ።
ታሪክ አለ፣ ወደፊት እንጫወታለን።
እሺ፣ ሰላም አምሹ።
አመሰግናለሁ።
ሰላም አምሹልኝ።
አዲሱን አመሰግናለሁ በድጋሚ። ሰሞኑንም በተከታታይ ይመለሳል። በሌላ በኩል ደግሞ የመላ ኢትዮጵያ የስፖርት ማኅበር አንድ በምህጻር ከእንግሊዝኛ መጠሪያ ስሙ ኤሳዋን ተብሎ ይታወቃል ለአንድ ሳምንት የሚዘልቀውን አምስተኛውን ፌስቲቫሉን ዛሬ ምሽት ላይ አሌክዛንድሪያ ቨርጂኒያ ውስጥ ይጀምራል። የማኅበሩን ዋና ሥራ አስፈጻሚ አቶ ብስራት ገብረ መስቀልን አሁን ስቱዲዮ ከመግባቴ በፊት በስልክ አግኝቻቸዋለሁ።
ዛሬ የመክፈቻው ቀን ነው። የአምስተኛ በዓል መክፈቻ ቀን ነው። ዛሬ የእግር ኳስ ውድድሮች ይጀምራሉ በቅርቡ። ከዛም የአገር ባህል ውዝዋዜ ይታያል። ኦፕኒንግ ዴይ ሰረሞኒ ይባላል። ተጫዋቾችም በሜዳ ዙሪያ አርማቸውን ይዘው ይዞራሉ። ከዛ የኳስ ጨዋታ ይቀጥላል እና እንግዲህ ከዛ ቀጥሎ የሳምንቱ ዝግጅት ሰኞ፣ ማክሰኞ፣ ሮብ እግር ኳስ ይቀጥላል። ሮብ ማታ ግብዣ አለ በፓርክ በሚባለው። ሐሙስ፣ አርብ እግር ኳሱ ይቀጥላል። አርብ ማታ በዚሁ በእግር ኳሱ ሜዳ የጸደይ አበባ የባህል ቡድን ሙዚቃ ያቀርባሉ ለህዝብ። ከዛ ቅዳሜ የመጨረሻ የዋንጫ ጨዋታ ይደረግና በኤኮ ስቴጅ የመዝጊያ ምሽት ሙዚቃና ዳንስ ይካሄዳል።
የት ነው ቦታው የሚካሄደው? አካባቢው
እግር ኳሱ የሚካሄደው ማውንት ቨርነን ሃይ ስኩል በሚባለው
ቨርጂኒያ ውስጥ
አሌክዛንድሪያ ቨርጂኒያ የሚገኝ ሃይ ስኩል ስቴዲየም ውስጥ ነው።
ስንት ቡድኖች ናቸው በዚህ በዘንድሮ ጨዋታችሁ ላይ የሚገኙት?
በአሁኑ አመት 18 ቡድኖች ናቸው ያሉት። 12 ፈርስት ዲቪዥን፣ 6 ሰከንድ ዲቪዥን ውስጥ ያሉት ቲሞች ናቸው።
ከትምህርትም ጋር የተያያዙ ማስታወቂያዎችን አይቼ ነበርና ምንድን ናቸው እነሱ?
አዎ፣ ለሶስት የኮሌጅ ተማሪዎች 3.0 ጂፒኤ ወይ የተሻለ
የአጠቃላይ ውጤት
ላላቸው $4,000 ስኮላርሽፕ በዛሬው ቀን በአርብ ጁላይ 8 እና በቅዳሜው ጁላይ 9 ቀን ዝግጅቶች ላይ በእጣ እናበረክታለን።
ለእያንዳንዳቸው $4,000 ማለት ነው።
$4,000 ለእያንዳንዱ አሸናፊ።
እንግዲህ ደግሞ ወደፊትም እንደዚሁ እንቅስቃሴያችሁን እየተከታተልን እንዘግባለን። በጣም አመሰግናለሁ አቶ ብስራት። መልካም ጨዋታ፣ መልካም ቆይታ።
በጣም አመሰግናለሁ ድሉን ስለሰጠኝ። ታንክ ዩ።
የኤሳዋን የዘንድሮ የክብር እንግዳ የፕሪምየር ሊጉ የድሬ ስፖርት ክለብ የመጀመሪያዋ ሴት የእግር ኳስ አሰልጣኝ መሰረት ማኒ መሆኗንም ዋና ስራ አስፈጻሚው አቶ ብስራት ገብረ መስቀል ነግረውኛል። እንግዲህ ለኢትዮጵያውያን ሁሉ መልካም ሳምንት እንመኛለን። ዜናው አበቃ።
ሞት ራሱ ሞተ። የሰማዩ አለቃ የምድሩም ጠበቃ ወደ እኛ መጣና የእኛን ሥጋ ለብሶ እኛኑ ተዋርሶ እኛኑ ሆነና በምድራችን ድሆ እንደ ሕፃን ጮኾ ከእኛ ጋር አደገ። ግዘ ሰብ ተማረ፣ ሁሉን መረመረ፣ መንገድን ጠረገ። አቀበቱን ወጥቶ ቁልቁለቱን ገብቶ ትሕትናን ፈጠረ። እንደ ትንሽ ቁና ዓለም በእጁ ሆና ዓለምንም ዞረ። ለአመፀኞች ፍቅር፣ ለንፉጎች መቸር እንዲያውቁ አስተማረ። 40 ቀን 40 ሌት በትልቁ መሬት ጾም ዋለና አደረ። ንስሐን ጀመረ፣ ንስሐን ፈጠረ፣ አበሳን ቈጠረ።
በእስራኤል ዙሪያ በሥቃይ ገበያ ለሽያጭ ቀረበ። ልብ ያለው ልብ አለ፣ ሌላው ኰበለለ፣ ለገንዘብ ዋከበ። እንደ በግ ሊሸጠው በብር ሊለውጠው ትርፉን ተሳሰበ። እየሳቁ መግደል በሚሉት አባባል አምላኩን ሊያታለል አንድ አፍቃሪ ነዋይ ሲያዩት ጨዋ መሳይ ገባ ይሽያጭ ወለ የልቡን ጦር ስሎ መጣ ወዳጅ መስሎ እግዚአብሔርን ሊደልል ሰላም ላንተ ይሁን የህዝቦቹ መድህን ብሎ ጉልበት ሳመ መምህር አልተመኘም ሸፍጥን አልተመኘም ሐቁን አስቀደመ አንተ ከምትስመኝ ዮሐንስ ቢመታኝ ሲላክ ተመተመ
ያበሳ ነገዶች የካህናት ቀንዶች ሊይዙት ጣደፉ የሌለ ወቀሳ ያልተሰራ አበሳ በላዩ ለጠፉ እንደ አገር ቀማኛ እንደ ክፉ ዳኛ ስሙን እያጠፉ በሞት እንዲቀጣ ነጻም እንዳይወጣ ለጲላጦስ ጻፉ ንጉሡ ቢደንቀው የሟች ሞት ቢጨንቀው ውሃም ጡልኝ ብሎ እጁን ተለቃልቆ ከደማቸው ርቆ ራሱን አግልሎ አበሳ የሌለው ይህ ሰው ንጹሕ ነው እጀም ከዚያ ሰው ደም ንጹሕ ነው እወቁ በኋላ እንዳታልቁ ብሎ ቢማጸንም የሚሰማው ካህን ልብ ያለው ምእመን ፍጹም አላገኘም
በርባንን ፍታልን እሱን ግረፍልን ስቀለው ስቀለው እያሉ ተውካኩ በሞቱ ሊረኩ ለሞቱ ቸኩለው የፍጥረታት ጌታ የግፋዋን ዋልታ መግደል እየቻለ በፍጡራን ክንድ በነገደ አይሁድ በግፍ ተገደለ ሕይወት የሚያበዛው ሞትን የሚገዛው በመስቀል ላይ ዋለ የዝናማት ሰሪ ወንዞችን ፈጣሪ ውሃ ጠማኝ አለ ግን ተከለከለ ቆምጣጤ ታደለ በሰፍ ነግ ዋለ
አባት ሆይ ግፌን እይ እንደምንስ ተውኸኝ ሲል ወደ ላይ ጮኸ በመስቀል ላይ ዳኸ ሞቱን ቶሎ እንዲያገኝ በሞት ጉልበት ሳይሆን በህሊናው ብይን ሞትን ተቀብሎ ወረደ መቃብር ከአባቶቹ ሰፈር ድንጋን ሁሉ ችሎ
ገና በሳልስቱ በለተ ሰንበቱ መቃብር ፈንቅሎ ወጣ ከመቃብር ተነሳ በክብር አሻፈረኝ ብሎ ከዚያን ቀን ጀምሮ መርገም ተሰባብሮ አዲስ ዘመን ባተ የመከራው ጊዜ ያ ሁሉ ትካዜ በቃ ተከተተ ሲገድለን የኖረው ሊገድለን ያማረው ሞት ራሱ ሞተ
ሞት ራሱ ሞተ
የሳምንቱ ግጥም ምርጫችን ባደረግናት የገጣሚ አበረ አዳሙ ሞት ራሱ ሞተ ለየት ያለች ግጥም የዛሬ እሁድ ሰኔ 26 2008 ዓ.ም ምረት የራዲዮ መጽሔት ፕሮግራማችንን ጀምረናል
ገጣሚ አበረ አዳሙን እናመሰግናለን
አሁን ደግሞ በሳምንቱ የራዲዮ መጽሔት የመክፈቻ ዜማ ሁለት እንላለን
አሁን ይነጋል
በተወዳጆቹ ጃኖች
ድምጻዊው ኃይሉ አመርጋ ነው
አይገርምም መሽቶ ላይገርፍ ሀይብት ጠልቅም አይገርምም አይደንቅም ደስታዊ ችርጊን ዘቢያስጨንቅም አይገርምም የዚች ዓለም ሕይወት ፈተና ክርስቶ በእኔ ምን ቢጸና አስተምሮኝ ላይ ከማለፉ ለምን ላስግፉ የዚች ዓለም ሕይወት ፈተና ክርስቶ ባንተ ምን ቢጸና አስተምሮህ ላይ ከማለፉ አታስፍፉ
ይነጋል ነው
ይነጋል ይለናል ኃይሉ አመርጋ
አሉላ ዛሬ ከሰዓታችን በእጅጉ የበዙ ዝግጅቶች ያሉን ይመስለኛል
አሁን አዲሱ ለመምረጥም ሳንቸገር አልቀረም
የምርጫውን ፈተና ቀለል ለማድረግ እንዲረዳን በሚል ባይሆንም ምርግጥ መርዳቱ አይቀርም
አዲሱ ያሰብከው ለጠረጥር ነው ግምቴ ከያዘ እርግጥ መርዳቱ አይቀርም እሺ ግን
አሁን ግምትህ ያዘልህ ይመስላል አሉላ በቀደም ፕሮግራማችን ያስተዋወቅንና ቀጠሮ የሰጠንባቸውን ዝግጅቶች ማስቀደም ሳይሻል አይቀርም
በቀጠሮ ያሳደሩ ማስተዋወቁ መቆየቱ ግዴታም ይሆነ የመጣብን አለ በኋላ ላይ የሚቀርብ የመታሰቢያ ዝግጅት የግድ ማሳደር ነበረብን ለሁሉም ታዲያ እንዳስተዋወቅ ነው በነካጅ ለአድማጮች የአምሮ ጤና ነክ ጥያቄዎች ምላሽ በመስጠት ከሚታወቁት የአሜሪካ ድምጽ ቤተኛ ባለሙያዎች አንዱ
ወዲህ ወደ ዋሽንግተን ብቅ ባሉበት በቅርቡ ወደ ቢሮአችን ጋብዘን በሐኪሞን ይጠይቁ ሳይሆን
በራዲዮ መጽሔት ጥያቄዎች አዋይተናል
አገር እንዲያክሙም ከመጠየቅ አልተመለስንም
አት አዲሱ ይሄ ጥያቄ ያሳደር ነው ቢሆን አንተ ሳትገኝ እኔ ስጠይቅ እኔ ሳልገኝ አንተ ስጠይቅ እንደምንገኘው እንዳይሆን ምክንያቱ አንተ እንደሆንክ ላሳብቅ ነው።
እንደው ምን ይሆን መስል መርቀጠሮን በትይዛሉ።
ዶክተር መስፍን አራያ ናቸው እንግዳችን፣ የአዲስ አበባ ዩኒቨርሲቲው የአእምሮ ሕክምና ባለሙያ። አንተ ጠፍተህ ነበር።
ዶክተር መስፍን በጣም በጣም ደንበኛችን ፕሮግራማችን የሚከታተሉ ናቸው። እሳቸው ሲመጡ ደብቀህኝ
ተደብቀህ ጠፍተህ እንዳልል ድንገት የገጠመህ ነገር ነው ያጠፋህ።
ተመይ ነገር ነበር።
ሲመጡም ሆነ በስልክ እንደምናገኛቸው ቃል ገብተን ዛሬ ያመለጠን
ሰው የጤና ጥያቄ አለኝ።
እንዲያውም የመጀመሪያውን ቃለ ምልልሳቸውን ውርጠዋ ፕሮግራም በምታዘጋጁ ዘመን በ1976 እንዳደረጉ ከታደሰ ሙሉ ነገር ገልጸውልኛል።
እኔ ተወልጄ ይሆን
ዛሬ እንግዲህ እኔ ብቻዬን ይዣቸዋለሁ። ታዲያ ወጋችን ዝርዝሮችን ይዘልቃል። ዛሬ ሰዓት እንደፈቀደልን አንዱን ክፍል እናሰማ።
እሺ።
ዶክተር መስፍን አራያ እንኳን ደህና መጣ።
እንኳን ደህና ቆየኛሉ።
እንነጋገረው እዚህ ስቱዲዮአችን ተገኝተህ በሙያህና በመገናኛ ብዙሃን ያበረከትካቸውን የሰራህባቸውን ጉዳዮች መለስ ብለንም የወጣትነት ጊዜህን የትምህርቱን አንዳንድ ወደኋላ ተመልሰን የምናነሳቸውን ጉዳዮች የምንነጋገርበት ስለሆነ አንተ እያልኩ ልቀጥል ነው።
በቃ በትክክል
አመሰግናለሁ። ከአንተ ጋር ቃለ ምልልሶችን የምናደርገው ይበልጡን በስልክ ከርቀት ነው። ዛሬ ዋሽንግተን ዲሲ በሚገኘው የአሜሪካ ድምፅ ስቱዲዮ ውስጥ ተገኝተህ ነው። ያለፉትን 2 ሰዓታት ቆይታ የአሜሪካ ድምፅ ጉብኝት
በመጀመሪያ ስለጋበሳችሁኝ በጣም አመሰግናለሁ። ያየሁት የቀኑ የምታቀርቡት የአንድ ሰዓት ዝግጅት ብዙ ሺህ ሰው እንደሚጋበዝበት ድግስ ምን ያህል አድካሚ እንደሆነ ነው። መቼም ድግስ ሲደገስ ከጀርባው በጣም ብዙ ሰዎች አሉ፣ ብዙ ስራ ይሰራበታል እና ጣፋጭ ሆኖ ድግሱ ያማረ እንዲሆን አሳላፊዎች ይፈልጋል፣ አስተናባሪዎች ይፈልጋል፣ መሪዎች ይፈልጋል እና ስለዚህ ካለቆቻችሁ ጀምሮ በጣም በአጠቃላይ ያለው የሰው ኃይል እንዴት እንደሚደክም ነው አየሁት። በዚች የ2 ሰዓት ቆይታዬ ያላችሁ የሬዲዮ ጣቢያ ደግሞ እጅግ ዘመናዊ መሆኑን አስተውያለሁ። በጣም ብዙ ስቱዲዮ እንዳላችሁ እየተገነዘብኩ ነው። ሁላችሁም እንደ አንድ ሆናችሁ መስራታችሁ በጣም ደስ ብሎኛል በመምጣት።
እኛም እዚህ በስቱዲያችን ስላገኘንህ ደስ ብሎናል። የቀጥታ ስርጭታችን በነበረበት ወቅት እንኳን ደህና መጣህ ለማለትና ለአድማጮች ሰላምታ ጥቂት ደቂቃዎች ወይም ሰከንዶች አግኝተናል። ዛሬ ታዲያ ቀደም ብዬ በመግቢያ እንደጠቆምኩት ዶክተር መስፍን ማን ነው ድረስ እንሄዳለን። አድማጮች ከአንተ ጋር የረጅም ጊዜ ትውውቅ የረጅም ጊዜ ቅርበት አላቸው። በአሜሪካ ድምጽ ብቻ ሳይሆን አገር ውስጥም በውጭ ሀገርም በሚገኙ መገናኛ ብዙሀን ሙያዊ አገልግሎትህ ከህሙማንና በሕክምና ጣቢያዎች ያልተገደበ በዛ ብቻ ያልተወሰነ ነው። ብዙ ጊዜ የሬዲዮ ፕሮግራሞችን የቴሌቪዥን ፕሮግራሞችን የሚከታተሉ የሙያህን አድማስ ሰፊ አድርገው ለብዙዎች የሚጠቅሙ ትምህርታዊ ፕሮግራሞች ላይ በንቃት ከሚሳተፉ ጥቂት ባለሙያዎች ውስጥ አንዱ ነህ ማለት ትደፍራለህ። መቼም ጋዜጠኛ ነው ወደ አንተ ጋር የመጣው፣ ግን እንዴት ተሳብክ ወደ መገናኛ ብዙሀን ያንን በር ሰፊ እንዲሆን ብዙም እንድትጓዝበት ለራስህ ፈቀድክ?
መገናኛ ብዙሀን ያስተዋወቀኝ እንደሚመስለኝ 11ኛ ክፍል እንደጨረስኩኝ ዳግማዊ ምኒልክ ትምህርት ቤት ነበር የምማረው። ከጓደኞቼ ጋር ሆነ ወጣቶች ወንዶች ክርስቲያናዊ ማህበር ከማማ ውስጥ የተለያዩ ክለቦች ነበሩ። የክርክር ቡድን አላቸው፣ የስፖርት ቡድን አላቸው፣ በተለያዩ ነገሮች ነው እና አንድ ክለብ ነበረን። መጀመሪያ ስንመሰረተው ማልኮልም ኤክስ ክለብ ብለን ነበር የመሰረት ነው። በኋላ ማልኮልም ኤክስ ክለብ የሚባለው ነገር አልተወደደልንም ኖሮ ስሙ። ያን ጊዜ በእርግጥ ይህን ስም የትኛው ጓደኛችን እንዳመጣ በውል አላስታውስም። ጥሩ ጓደኛችን አሁን በህይወት የለም፣ ግርማ ይገዙ፣ ምናልባት እሱ ነው ብዬ አስባለሁ። ይህ ስም ስላልተወደደልን ቀይሩ ተባል እና ክለባችን ሜቴዎርስ ክለብ አልን እና ሁለተኛው የዛ ሜቴዎርስ ክለብ ፕሬዚዳንት ነበርኩና ክለባችን የዋንጫ ተሸላሚ ሆነ። በዛን አመት በነሐሴ ወር አካባቢ በእኛ ክረምት በእናንተ እዚህ ሀገር በጋ ሁልጊዜ ትምህርት ቤት ሲዘጋ እዛ የተለያዩ ስራዎች፣ ውድድሮች የመሳሰሉት አሉንና
ምን ሰርታችሁ ነው?
በክርክርና በተለያዩ የስፖርት አይነቶች ከነበሩት ክለቦች አንደኛ ወጣን ይመስለኛል እና ያን ጊዜ ዋንጫ ተሸለምን። ያ ትክክል አላስታውስም፣ በጊዜው ጋዜጣ ላይ ዋንጫውም ፎቶግራፉም ወጣ። እንግዲህ ይሄ በፈረንጆች 72 አካባቢ ይመስለኛል። ይሄ በጣም ረጅም ጊዜ
ግን ገና ሁለተኛ ደረጃ ተማሪ ነው።
ሁለተኛ ደረጃ ግን ኖሬ በኋላ ሐኪም ሆኜ ስመጣ እና የመጀመሪያውን ከሚዲያ ጋር የተዋወቅኩት በአቶ ታደሰ ሙሉነህ የአማኑኤል ሆስፒታል ዳይሬክተር በነበርኩበት በእኛ አቆጣጠር በ76 ዓመተ ምህረት ገደማ ነው እና አቶ ታደሰ ሲሆርጧት ፕሮግራም ላይ እሱ መጀመሪያ መጣጡ አማኑኤል ሆስፒታል ስለመሰራ አማኑኤል ሆስፒታል ብዙ ከባድ ገጠመኞች በዳይሬክተርነቴም በሐኪምነቴም ሊኖረኝ ይችላል ከአእምሮ ጤና ችግሮች ጋር በተያያዘ ብሎ ነበር አመጣጡ። ግን ያንን እንደገመድ የሚጎተተው ሪል ነው የምትሉት እናንተ በአማርኛ ፍቻ ጥቻለት ነው እና እሱን ይዞ ነበር የመጣውና እኔ እንግዲህ አቶ ታደሰ የምሰጠው ነገር በርግጥ የሚያስደስት ነገር አይመስለኝም የቀልዶችም የሉኝም ምናልባት የሚያሳዝኑ ነገሮች ልነግሩ ይችላልውና ይሄንን የምትችል ከሆነ ኢንተርቪውን ሰጣለሁ አልኩት እና በርግጥም ረጅም ሰዓታት የፈጀ ቅጅ ነበር የሄደበት እና በወቅቱ ስለነበረ አማኔል አገልግሎት ያምሩሁማን አያያዝ የመሳሰለው ነገር ነበርና በዚያን ዘመን ደግሞ ያምሩሁማን አያያዝ ገና እጅግ ወደ ኋላ የቀረበት ጊዜ ስለነበር ምንም ኢትዮጵያዊ ያምሩ ሐኪም ያልነበረበት ጊዜ ስለነበር አገልግሎት የሚሰጠው በጥቂት ነጭ የምስራቅ ሀገሮች ሐኪሞች በአስተርጓሚነት ስለነበር ያምሩሁማኑ ቁጥር ደግሞ በጣም ብዙ እንዳልጋ 2-3 በሽተኞች ካፈሉበት ጊዜ ስለነበር የሰጠውትን ኢንተርቪው በ3 የሆድ ሳምንታት አስኬለ የመጀመሪያው እንግዲህ ወጣ።
የመጀመሪያው
ቃለምልልስ እሱ ነው። ያን ጊዜ ጉልበትም ነበረኝ ስሜትም ነበረኝና አማኔ በስፍታው መቀየር አለበት ብያስብ ስለነበር በእንደዛ ጀመርኩና ከዛን ጊዜ ጀምሮ ያለኝ ፍልስፍና በተለይ ከሚዲያ ጋር በተያያዘ ህብረተሰቡን መድረስ የሚቻለው በዚህ ነው። በተለይ በሬዲዮ አምናለሁ። ምክንያቱም ቴሌቪዥን ከረባት ሰሪ ለሃል እኔ አላሰርኩ ነበር። እና እንደ ልብ ግንባሬ ላይ ብነበቡትን ስሜቶች አይነ ላይ የሚታየውን ነገር ሳታሳይ ነገር ግን ሬዲዮ ላለው ለታችኛው ህብረተሰብ ክፍል በቀላሉ የሚደረስበት መሳሪያ ነው ብዬ ስለማመን እንግዲህ ላለፉት ረጅም ዓመታት በተለይ በአእምሮ ጤና በኤችአይቪ እና በአደገኛ ሱስ አምጪ መድኃኒቶችና ተያያዥ ጉዳዮች ላይ እንግዲህ ረጅም ጊዜ ያው ከርም ያለው አብሬ ማለት ይችላልው
በትክክል ረጅም ጊዜ ተገዛ።
በመሆኑም ደስ ይለኛል ብዙ ከኔ የተሻሉ አንደበተ ርቱዕ የሆኑ የሬዲዮ ተናጋሪ ሬዲዮን የማይፈሩ የህክምና ባለሙያዎችን ለማየት ችያለሁ።
ዶክተር መስፍን ቀደም ብለህ እንደገለጽከው የረጅም ጊዜ የአእምሮ ህክምና ባለሙያ ብቻ ሳትሆን የረጅም ጊዜ የመገናኛ ብዙሃንም ወዳጅ ሆነህ በሙያ ደግሞ በማስተማሩ ረገድ ያገለገልከነ በአእምሮ ህክምና ብቻም አልተወሰነም። አሁን ተቀስ አድርገዋል ኤችአይቪ ኤድስ ኢትዮጵያ ውስጥ በጣም ብዙ በሚያነጋግርበት ብዙ ሰዎችን ህይወት እያጠፋ በነበረበትና የመገናኛ ብዙሃንም ገና ፈራ ተባያሉ በነበሩበት ሰዓት ለቫይረሱ የተጋለጡ ማንም በሚረዱ ድርጅቶች ቦርዶች ውስጥ በመሳተፍም የአእምሮ ጤና ጋር የሚገናኝ ጫፍም አለው ግን ከሱም ባለፈው ሁሉ ተሳተፍ ነበር። ተስፋጎ በሚቋቋምበት ጊዜ በፍቃደኝነት ለመርዳት ከተሰለፉት ሰዎች ውስጥ አንዱ ነበርክ። እስኪ ደግሞ በመጠኑ ስለሱ እናውጋ። ከአዲስ አበባ ዩኒቨርሲቲው መምህርና የአእምሮ ህክምና አማካሪ ሐኪም ዶክተር መስፍን አራያ ጋር የጀመርነው ወግ አልተቋጨም። በሌላ ፕሮግራም ይዘን እንመለሳለን። ለአሁኑ ዶክተር መስፍን አራያን ለጊዜያቸው አመሰግናለሁ። እግዚአብሔር ይስጥልኝ።
ማጮች በቀደመ ፕሮግራማችን ያስተዋወቅንና ቀጠሮ ከሰጠንባቸው ዝግጅቶች አንዱ ነው።
በቅርቡ ከዚህ ዓለም በሞት የተለየ እውቅ ጋዜጠኛና የፊልም አቀናባሪ ህይወትና ስራ የምንዘከርበት አዲሱ ዘንድሮ ታላላቅ ሰዎቻችንን በብዛት አጣንሳ።
በጣም ልክ ነህ አሉላ። በቅርብ ወራት ውስጥ ብቻ የታሪክ ጸሐፊና ዲፕሎማቱን የቀድሞ አምባሳደር ዘውዴ ረታን፣ እውቁን ጋዜጠኛ ሙሉጌታ ሉሌን፣
አሁን ደግሞ በቅርቡ የተለየንን ሌላውን እውቅ ጋዜጠኛና የፊልም አቀናባሪ ዛሬ የምንዘክረውን ተፈሪ ወሰንን፣
ከሙዚቃ ሰዎቻችን የሳክስፎን አባት ጌታቸው መኩሪያን፣ ድምፀ መረዋውን አንጋፋ የባህል ሙዚቃ ተጫዋች ጌታ መሳይ አበበን እና
ባለፈው ፕሮግራማችን የዘከርነውን ባለ ጊታሩን ድምፃዊ መስፍን አበበን። አሁን ታላላቅ ሰዎቻችን ትተውልን በሄዷቸው ታላላቅ ስራዎቻቸው ነውና የምንዘከራቸው።
እነሆ ዛሬም በመግቢያችን እንደጠቆምነው በቀደመው የራዲዮ መጽሔት ዜና እረፍቱን ዘግበን ሙያና ሕይወቱን በወጉ ልንዘክር ለዛሬ ለአድማጮቻችን በገባኑ ቃል መሠረት።
ለመሆኑ ተፈሪ ወሰን ማን ነው? ምን አይነት ሰው ነበር?
ከ40 በላይ ዓመታት የሙያ ሕይወቱን ጨምረን የሕይወቱን ጉዞና መንገዶች መለስ ብለን ድንቃኝ ነው።
ከማስታወሻው እንነሳ።
ዛሬ ልንደርስበት አልቻልነው አሳዛኝ ዜና ነው።
የቀድሞ ማስተዋቂያ ሚኒስቴር ባልደረባ፣
የእንግሊዝኛ ቋንቋ አገልግሎት የሬዲዮ ባለሙያና የህዝብ ግንኙነት ሹም፣
በዚሁ መስክ የእንግሊዝኛ ሙዚቃ የአድማጮች ምርጫ አስተናጋጅ ጭምር፣
በፊልም ሙያም ሰፊ አገልግሎት የሰጡና በተለይም
እንግሊዛዊው ጋዜጠኛ ጆናታን ዲምብልቢ የኢትዮጵያን ረሃብ ባጋለጠበት
ገሃድ ያልወጣው ረሃብ ለተሰኘው የጥናታዊ ፊልም ሥራ ከፍተኛ ድርሻ የነበራቸው፣
በአዲስ አበባው የአሜሪካ ኤምባሲም የህዝብ ግንኙነት ክፍል ባልደረባ ሆነውም አገልግለዋል
አቶ ተፈሪ ወሰን እዚህ ዋሽንግተን ሰኔ 3 2008 ዓ.ም ከዚህ ዓለም በሞት ተለይተዋል።
አቶ ተፈሪ ወሰን ባለቤታቸው የቀድሞ ጋዜጠኛዋን ታቦቱ ወልደ ሚካኤልን፣
ሁለት ልጆቻቸውን፣ 8 ወንድሞቻቸውንና እህቶቻቸውን ትተው ነው በ76 ዓመታቸው ያረፉት።
ለሁሉም መጽናናትን እየተመኘን
አዎ የደረሰንን የዜና ረፍት ዛሬ አሰምተን
በቀጣዩ የራዲዮ መጽሔት ከቤተሰብ በምናገኘው መረጃ መሠረት
ሕይወትና ሥራቸውን ከሙያ ባልደረቦቻቸው በመስማት በስፋት እንዘክራለን። ፈጣሪ ለቤተሰቡ መጽናናትን ይስጥልን።
እንዲህ ነበር ያስተዋወቅ ነው ለዛሬም ቀጠሮ የሰጠነው። እናም እንዳስተዋወቅ ነው አሁን የቀጠሮ ሰዓት ደርሷልና
እንግዶቻችንን እናስተዋውቃችሁ።
አንጋፋው ጋዜጠኛና መምህር ማረጉ በዛብህ፣
ሌላው አንጋፋ ጋዜጠኛና የፊልም ባለሙያ መሐመድ እድሪስ ናቸው።
ለመሆኑ ተፈሪ ወሰን እንዴት ይታወሳል? ማን ነበር?
ከሁለታችሁ የቀረበ የለምና አቶ መሐመድ እድሪስ እንዲሁም አቶ ማረጉ በዛብህ፣ ከአቶ ማረጉ ልጀምር እስቲ። የስራ ባልደረብነት ብቻ አይደለም በቤተሰብም ዝምድናም አላችሁ። አቶ ተፈሪ ወሰን እንዴት መታወስ አለበት ትላለህ? ጋሽ ማረጉ እንግዲህ ኩዮች አይደለንም፣ የሙያ ታላቆቻችን ናችሁና። ጋሽ ማረጉ አንተ እንግዲህ አስተማሪም ና አለቃዬ ብቻ አይደለህም። አቶ ተፈሪን እንዴት ነው የምታስታውሰው?
ተፈሪ በጣም ብልህ ሰው ነበር። እኛ ጋር እንደሚታወቀው ሁሉ ነገር በዲግሪ ነው የሚለካው። ተፈሪ ግን በጣም ብልህ ሰው ነበር። ለምሳሌ በማስ ሚዲያ ያደረገው ምርምር በጣም ሰፊ ነው እና ብዙዎቹን ወረቀቶቹን አግኝቻቸው እኔም ለዩኒቲ ዩኒቨርሲቲ ያቀረብኳቸው ጥናቶች ነበሩ፣ እዚያ ላይ ጠቅሻቸዋለሁ። እና ክሪኤቲቭ ነው በእውነቱ። ስራ ለመፍጠር አዲስ ነገር ለመስራት በጣም ክፍት የሆነ አእምሮ የነበረው ሰው ነው። በቅርብ አውቀዋለሁ። ግሩም የሆነ ልክ እንግሊዝ ሀገር ቢቢሲ ላይ የሚካሄዱትን አይነት የዘፈን ምርጫዎች ስታይል ይዞ ነው ይሰራ የነበረው። እዛም በኋላ አብረን የሚሰራበት አንድ አጋጣሚ ነበር። ኢንግሊሽ ፊቸርስ ዴስክ የሚል በእንግሊዝኛ የአስተያየት ጽሁፎችን የምናዘጋጅበት ክፍል ነበር። እንደ አጋጣሚ የዛ ኃላፊ እኔ ነበርኩ። ከእኔ ጋር ግን ተፈሪ ወሰን፣ ሙሴ አየለ፣ ብርሃኑ እነኚህ አብረውኝ ይሰሩ ነበር እና በእርግጥ እኛ እንጽፋለን እንደምንም በእንግሊዝኛ አንዳንድ አስተያየቶችን ጽፈን በኋላ ለአቶ ልዑልሰገድ ነው የምንሰጠው። ልዑልሰገድ መቼም እንደምታውቀው ግሩም አድርጎ ነው የሚያነበው እና በዛም ምክንያት ተፈሪ አብረን ነበር። ከዚህ ሁሉ በላይ ደግሞ ተፈሪ ጋር አብረን ኖረናል ቤት። ምክንያቱም በአንድ ወቅት ተፈሪ ወሰን፣ እኔ፣ ነጋ ወልደ ኪዳን እና ኮሎኔል መንግስቱ ኃይለ ማርያም አርአያ የተባለ የወንጌት ልጅ እንግዲህ ወንጌት ስለነበር አብረን ቤት ተከራይተን አብረን እንኖር ነበር። በእውነት እንደ ምናልባት እንደምታውቀው ቤተሰቡ አመጣጡ ደህና ቤተሰብ ነው። ነገር ግን እሱ ኩራት የሚሉት የለውም እና ልዩ ልዩ ጥሩ ባህሪያት ነበሩት ተፈሪ ወሰን።
አሉላ፣ ተመሳሳይ ጥያቄ ለጋሽ መሐመድ እንሰርዝ መሰንሰንዝር። ጋሽ መሐመድ አንተ እንዴት ነው ተፈሪ ወሰንን ማስታወስ የምትፈልገው? እንዴት ሊታወስ ይገባል?
እኔ መቼም ተፈሪ ቅድም እንደተገለጸው ፍጹም ግልጽ የሆነ ሰው መስታወት ነው ለማለት ይቻላል። ተፈሪ እንደዚህ ድብቅብቅ የሚያቅ ሰው አይደለም፣ በጣም ግልጽ ሰው ነው። እና ተፈሪን እንግዲህ ለማየት የምሞክረው አንደኛ ሬዲዮ ጋዜጠኛ ሆኖ፣ ሁለተኛ በፊልም ስራ በፊልም ሰራተኞች ማህበር ኢንዱራንስ ጽናት የሚለውን የኃይለ ገብረስላሴ ፊልም አብረን ነው የሰራ ነው። በጣም በጣም ከባድ ስራ ላይ ነበር የተገናኘ ነው። ሁለታችንም ፈታኝ የሆነውን ስራ ሰርተን ያወጣ ነው። በዚህ ላይ አስታውሰዋለሁ። ሶስተኛ እንግዲህ አብረን በሙያ ጓደኝነት በእነዚህ በሶስት ነጥቦች ላይ ለማየት ሞክራለሁ። ወደ ሬዲዮ ጋዜጠኝነት ስንመለስ ሰፈሪ ብቻውን ነጥለን ለማየት ተገቢ አይመስለኝም። ሰገድኩም ሰራ ለኔ ሙክያ ሶም ኃይሌ የሚባል ነበር። ታቦቹ ባለቤቱን ብትሆን በሙያው ላይ ነው። ሃይማኖት አለሙ፣ ሙሴ አየለ ከነዚህ ጋር አንድ ላይ ስትመለከት ተፈሪ በሙያተኞች የሚዋጥ አይደለም፣ ጉልህ ሆኖ የሚታይ ነው። በተለይ እኔ ተፈሪን ማደንቀው ከላይድስኮፕ የሚባል ፕሮግራም ነበረው። በጣም ውብ አዲስ ነገር ፈጠራ የተሞላበት ቀደመ አስማረጉም እንዳነሳው ፈጠራው ብቻ አይደለም በጣም ፈጣን ነው። አንድ ቀን ሰኞ ነው ለሰባት ሰዓት ፕሮግራም 6 ሰዓት ተኩል ላይ ቴፖች ይዞ ስቱዲዮ ሲጠይቅ ስቱዲዮ የለም። 7 ሰዓት ላይ ነው ፕሮግራሙ የሚተላለፈው። እኔ ጀርመን ስቱዲዮ የሚባል አለ፣ ምናልባት አዲሱ ታውቀው ይሆናል። የሰለጠንበት ነው። እኛ ራሳችን አቀናባሪም አዘጋጅም ሆነን ተራ በተራ የምንሰራበት ቦታ ነው። እዚህ ላይ በጣም ላስታውስ የምፈልገው ወርቁ ተገኝ ነው። የወርቁ ተገኝ ጓዳ ማለት ይሻለኛል የጀርመን ስቱዲዮ ከማለት እና እዛ መሐመድ እባክህ ቅረጸኝ አለኝ። ያለው እኩል ሰዓት ነው እና ግብ አልኩት። ተደናገጥም። ቴፕ ይዟል፣ አንድ ሁለት ማጫወቻ፣ አንድ መቅረጫ፣ አንድ ተርንቴብል ዲስክ ብታጫውት እሷ ላይ ነው። ግሩም የሆነ ስቱዲዮ ነው። ገባ። ከዛ በኋላ በ15 ደቂቃ ውስጥ ፍታውን ይዞ ላይቭ ስቱዲዮ አለ፣ ዋናው ስቱዲዮ ውስጥ እዛ ገባ። ተመልሶ መጣ። ከዛ በኋላ እስቲ ግባልኝና አንድ ነገር እንደዚህ በልልኝ አለኝ። በእውነት እልሃለሁ ጊዜው በጣም የራቀ እንደሆነ በአማርኛ አንድ ነገር አልኩት። ከዛ ተመልሼ እኔ ስቀርተው መሐመድ ምናምን ብሎ ያንን ነገር አስተዋወቀ። ከዛ በኋላ ተነስቶ ደግሞ ዜና ሲዲ ይነበባል 7 ሰዓት ተኩል ላይ። ከዛ በኋላ የቀረው ጊዜ በሙዚቃና በፕሮግራሞች ይሞላል። ስቤን ሰዓት ላይ ስመጣ ተፈሪ ከት ብሎ እየሳቀ መጣ። ምን ሆንክ እለዋለሁኝ። አቶ ንጉሴ አለኝ። ምን ሆኑ? ፕሮግራም ግሩም ነው ብለው ደወሉልኝ አለኝ። ተፈሪ ወሰን እንደዚህ ነው።
አቶ መሐመድ ከላይዶስኮፕ ያሉት ፕሮግራም ስለምንድን ነው? ምንድን ነው ጠባዩ ፕሮግራሙ በራሱ?
ከላይዶስኮፕ ሬዲዮ ማጋዚን አይነት ነው። ብዙ አይነት ቫራይቲ ያለው ነው። እንደ ልብ የምታቀርበው አይነት። እኔ በእውነት ከላይዶስኮፕ የሚለው ቃሉን የሚያወቅኩት በተፈሪ ወሰን ፕሮግራም ነው እና ልዩ ልዩ ቫራይቲ ያለው ፕሮግራም የሚቀርብበት ነው። ግን በሙዚቃ የተመሰጠ ፕሮግራም ነው። በእውነት አትሰለቸውም። ሌላ ደግሞ ምን እንደሆነ አላውቅም። እሱ ይስራው አይስራው አላውቅም። ላይ ባክ ኤንድ ሊስን የሚል ፕሮግራም ነበር፣ ግን በተፈሪ የሚያምርበት ይመስለኛል። አላውቅም ማን እንደሚሰራ። ዛት ወዝ በጣም ግሩም ፕሮግራም ነበር፣ በእንግሊዝ ፕሮግራማችን ውስጥ ማለት ነው። ምክንያቱም 7 ሰዓት ስለምንወጣ ለምሳሌ ቤት እስክንገባ ድረስ ብዙ ጊዜ ሬዲዮ ፕሮግራም አናዳምጥም። የእንግሊዝኛ ፕሮግራም ያመልጠናል ለማለት ነው። ፈጠራ የሚታወስበት ፕሮግራሙ ነው ለማለት ይችላል። በፊልም ስራ ላይ ነው። ሌላው እኔ ከዛ ከሬዲዮ ትቼት የቴሌቪዥን የዋይ ዜናና የመዋለ ዜና ዋና ክፍል ምክትል ኃላፊ የመዋለ ዜና ክፍል ኃላፊ ሆኜ ስሰራ እሱ ከሬዲዮ ወጥቶ ተጠፋፋን። በቃ ህዝብ ግንኙነት ገባ ተፈሪ። 8 ዓመት ከሰራል በኋላ እንደገና እኔ ማስታወቂያ ሚኒስቴር ኦዲዮ ቪዥዋል ገብቼ ፊልም ስራ ውስጥ ስነከር እሱ ደግሞ ፊልም ማዕከል ውስጥ ፕሮዲውሰር ሆኖ እዛ ገባ። ስለዚህ ኮ የጋራ ፕሮግራሞች እና ፊልሞች የምንሰራበት ጊዜ ነ ስለነበረ በጣም 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 ጥሩ ጊዜ ያሳለፍንበት የሙያ የፊልም ሙያ የተለዋወጥንበት እና ፊልም ሰርተንም ያወጣንበት ግራንድ ፊልም ለማግኘት የበቃንበት ስራ ላይ ነው። እዛ ማስታወቂያ ሚኒስቴር እና የፊልም ማዕከል ኮ ፕሮዳክሽን በምንሰራበት ጊዜ በዚህ ጊዜ ተፈሪ ወሰን ፕሮዲውሰር ነበረ። ከዚያ እንግዲህ ቅድም እንደሚሰገድ እንዲህ እንዳነሳሁት ሚሼል ፓፓታኪስ የሚባል በሶሻሊስት ሪያሊዝም በአማርኛ የኮሚኒስት ሪዮት ዓለምን ግሎሪፋይ ለማምለክ
ለማግነት
እንደዚህ ለማድረግ በዚህ ትምህርት ላይ የፊልም ስራ ተምሮ የመጣ ነው። በርደን ኦፍ ዘ ፓስት ያለፈው ሸክምና የወደፊት ጉዞ በርደን ኦፍ ዘ ፓስት ፓስ ኦፍ ፊውቸር የሚል አንድ ፊልም ተሰርቷል። ድልና ትግል ተፈሪ ወሰን እዚህ ውስጥ ተሳትፎ ነበረው እና በፕሮዳክሽን ውስጥ በሱ ባለበት እዛ ባለበት ጊዜ እንዲህ አይነት ትልቅ ስራ የተሰራው። ስለዚህ ተፈሪ ተፈሪን ፊልሙ መሸጡ አይቀርም። ሌላው በካሜራ ስራ ላይ ጌታቸው እርኮ አንድ ሰው የፈጠረው በጣም ጎበዝ ፕሮዲውሰር እንደሱ እንዲሆን ያበቃው አንድ ልጅ አለው የሙያ ልጅ ይልማ በላይ የሚባል ለፊልም ኢንዱስትሪ ትልቅ ትልቅ ለኛ ማህበር አስተዋጽኦ ያደረገ ልጅ ነው። እሱም የተፈሪ ወሰን በረከት ነው። ሌላው በፊልም ሰራተኞች ማህበር ላይ ኢንዱራንስ ጽናት የሚለው በሆሊውድ ዲዝኒ በቻነል 4 ብሪቲሽ ሌላ ደግሞ ጀርመን ምን እንደሆነ ረሳሁት። እነዚህ ሶስቱ የጋራ ፕሮዳክሽን የጋራ ስራ ነበረ። በዛ ላይ ሁለታችን በእውነት አንድ ጥሩ ስራ በፊልም ዓለም ውስጥ አበረከትን ብለን ከሱ ጋር ቁርኝት ያለኝ ወንድሜ ነው። የሙያ ጓደኛ ጓደኛዬ ነው። በዚህ ሌላ በጓደኝነት በኩል ስንመጣ በእውነት ተፈሪ ወሰን አንድ ጊዜ ከኢትዮጵያ ቴሌቪዥን ለቅቄ እድሜ ለባህሉ ግርማ ከዛ አገላግሎኝ ወደ ኦዲዮ ቪዥዋል ስገባ ስራ የለም ተንከርፈፍ ቡድን የምለው አለኝ። እኔ ደሞዝን ታገኛለህ ስራ ትሰራለህ ብቻ እንድትናገር የሚያደርግ ሁኔታ ላይ ውስጥ ነው የምትገባው። እኔ ታዲያ መጽሐፍት ሰብስቤ ቁጭ ብዬ እያነበብኩ ተፈሪ ወሰን ብዙ መጽሐፍ ሰጥቶኛል። የሙያው ፕሮዳክሽን ጉዳይ ብቻ ሳይሆን የፊልም ታሪክን ጭምር እንዳውቅ ያደረገ የሙያ ጓደኛዬ ወንድሜ ነው። ለዚህ ካልኩ በኋላ በጣም ስለምንቀራረብ ቀደመ አቶ ማረጉ ያነሳው ትልቅ ሰው ቤተሰብ ነው፣ ትልቅ እግዚአብሔር ነው። ግን አሎ ብዬ ስልክ ሲደውልልኝ አሎ ርዕሰ መኳንንት እንደምን ያለዋሉ። በዚህ በርዕሰ መኳንንት ነበር እኔ እሱን አድሬስ የማደርገው። ቀጥ ብሎ ስቆ ከዛ በኋላ ወደ ሆንትናችን እንሄዳለን። እና ተፈሪን በእውነት ትላንትና እንዲሁ ስናነሳ አንዳንድ ጊዜ ተፈሪን ሳይ ንጹህ ከመሆኑ የተነሳ ውስጡ ገባና እጠፋለሁ ራሴ። በጣም ግልጽ
ጥሩ ገለጣ ነው።
ተንኮል የሌለበት ግልጽ ሰው ነው። እኔ በዚህ ነው ተፈሪን በአንድ ቃል እንደው ለመግለጽ የምፈልገው። በጣም አንድ ጥሩ ጓደኛ አጥቻለሁ። ሁላችንም እንግዲህ በመስመር ውስጥ ነው ያለ ነው።
ሁላችንም አዎ
ተገና ነው እንዴ ዘረፍና ስራህን ስራ።
አቶ መሐመድ በጣም ቅርብ በሆነ መንፈስ የቅርበታችሁን ጥልቀት ያህል የሚያሳይ ነው ተፈሪ ወሰን ማን ነው ከልጅነት እስከ እውቀት ይልቁንም ደግሞ የሙያ ህይወቱን የተመለከተውን ግልጽ ሰው አሉታዊ በሆኑ ባህሪያት ተጠምዶ ለሰዎች ተንኮል የማይሰራ ግልጽ የሆነ ሰው የሚል በጣም የተለየ ስዕል የሚሰጥ ጥሩ አድርጎ የሚያሳይ አቀራረብ ገልጸውታል። በራዲዮ ጋዜጠኝነት በፊልም ስራ እንዲሁም ደግሞ በህዝብ ግንኙነት የተያያዥም ቢሆኑ የተለያየ ጠባይ ባላቸው ስራዎች ውስጥ ነው ያለፈውና የትኛው ገኖ ይወጣ ነበር? ከነኛ የተለያየ ጠባይ ካላቸው ስራዎች ውስጥ በየትኛው አቶ ተፈሪ ገኖ ይወጣ ነበር? በአይነተኝነት የሚገለጽ ነገር ካለ
በተወለዱ በ76 ዓመት ዕድሜያቸው በቅርቡ ከዚህ ዓለም በሞት የተለዩትን ጋዜጠኛ የፊልም አቀናባሪና የህዝብ ግንኙነት ባለሙያ አቶ ተፈሪ ወሰንን ሕይወትና ሥራ ለመዘከር ከአንጋፋ ጋዜጠኛና መምህር አቶ ማዕረጉ በዛብህ እንዲሁም ከሌላው አንጋፋ ጋዜጠኛና የፊልም ባለሙያ ከአቶ መሐመድ ኢድሪስ ጋር የጀመርነው ወግ አልተቋጨም። ተከታዩን በሌላ ጊዜ እናቀርባለን። ለአሁኑ ግን እንግዶቻችንን ለጊዜያቸው እናመሰግናለን። እግዜር ይስጥልን።
አሁን የንጉሥ ያክሊሉ መስኮት
የሚከፈትበት ነው ሰዓት።
ንጉሴን ሰላም እንላለን።
ሰላም ንጉሴ።
በነገር ላይ ንጉሴ ዛሬ የተጀመረውን የሰሜን አሜሪካ ኢትዮጵያን ስፖርት በዓል በተመለከተ ያኔ እንግዲህ መከፈል ነበር በፌዴሬሽኑ መሃልና በአንድ ሰማይ ሁለት ፀሐይ በሚል ርዕስ አንድ የስፖርት ጋዜጠኛ ጽፎ ነበረ። ያንን መሰረት አድርጎ ይህን ሰው አናግሮ ነው ዛሬ ያቀረበውና ከቀኑ ጋር የሚሄዳል ልህ ነው
ተገጣጥሟል። እንከታተልለት።
አዲሱ አንተን ከቶሮንቶ ካናዳ፣ አሉላን ከዋሽንግተን አሜሪካ፣ እኔን ደግሞ ከኢትዮጵያ አዲስ አበባ ያገናኘን የዛሬው ቀን የ2008 ዓ.ም የኢትዮጵያ ክረምት መግቢያ ነው። ሰኔ 26 ቀን 2008 ዓ.ም፣ መስከረም 25 ቀን 2009 ዓ.ም ይወጣል ክረምቱ። ይኸው የእኛው ሰኔ የአውሮፓውያኑ ጁላይ ዛሬ ላይ ሲፈተሽ ሲታይ ደግሞ የሰሜን አሜሪካ ኢትዮጵያውያን አመታዊ እግር ኳስ ውድድርና የባህል ፌስቲቫል መታያ እንዲሁም ደግሞ የሀገር ልጆች መገናኛና ብሔራዊ ስሜት መግለጫ አመታዊው የፍቅር አክፋይ መለዋወጫ የሀገር ርቀት ፍቅርን እንደማያግዳት ማረጋገጫ ነው። በሌላ በኩል ከዚህ በፊት አንብቤው አድናቆት የቸርኩትን የስፖርት ጋዜጠኛው የፋንታውን ኃይሌ ዮሴፍን በአንድ ሰማይ ሁለት ፀሐይ የሚል ጽሑፍ አስታወሰኝ። በአንድ ድንጋይ ሁለት ወፍ ወይስ በአንድ ሰማይ ሁለት ፀሐይ ሆኖ ሲገኝሳ ታዲያ ፋንታውን ኃይሌ ዮሴፍ ሁለት ተፈጥሯል። በተፈጠሩ ጊዜ ምን ብዬ እዚህ ሆኜ እኔ ድሉን ባላገኘ እዛ የሚል ግን እዚህ ሆኜ በአንድ ሰማይ ሁለት ፀሐይ ብዬ ጻፍኩ። በአንድ ሰማይ ሁለት ፀሐይ የሚል ሰንደቅ ጋዜጣ ላይ ጻፍኩት። ትልቅ ነገር አግኝቼው መወያያ ሆኖ ነበር። እንዴት በአንድ ሰማይ ሁለት ፀሐይ እኔ ያልኩት እንግዲህ ቅደው ለአንተ ተዋለሁ። በአንድ ሀገር በአሜሪካ ውስጥ እንዴት ሁለት ይኖራል? የኢትዮጵያ አንድ ኢትዮጵያ አንድ ፌዴሬሽን ነው እንጂ ዝኖራ ትቀም የሚቀፍ እንዴት ሁለት ይሆናል? እና ተስማሙ ባካቸው የሚል መልዕክት አፍኩኝ። እንዲያም ደግሞ ለረጅም ጊዜ የነበረውን ፌዴሬሽን ያደረጋቸውን አገልግሎቶች ጭምር ጠይቄ ንፍልስፍሳ ወደማንል ጭምር ጠይቄ ጻፍኩኝ። ጥሩ ተቀባይነት እንዳገኘ በሀገር ውስጥም በውጭም ጥሩ ተቀባይነት አግኝቶ ነበር እና መጽሐፎችም እየጻፍኩኝ እኔ ጋዜጣውን የሚሳተፋል አንዳንድ ችግር ሲፈጠር እገባለሁ። አሁን የኢትዮጵያ ቡድን ባለፈው ያየው ከ31 ዓመት በኋላ አፍሪካ ዋንጫ ውስጥ ገብቶ እንትን ሲል ተጠርተው አስተያየት እንዲሰጡ ከተደረጉት በጣም የሚቆጠሩ ሰዎች አንዱ ነው የነበርኩኝ። አብሸበሌ ሆቴል ነው ስብሰባው። አሰልጣኞቹ፣ ተጫዋቾቹ፣ የውድድር አዘጋጆቹ፣ ፌዴሬሽኑ፣ ኮሚሽኑ ባሉበት ተጠርቼ እኔ ግምገማዬ እንዳቀርብ ተደረገ። ግምገማዬን ያቀረብኩት ግን የእኔ ግምገማ ማጠቃለያ ምን ነበር? ሄዶ ዞሮ ወጣቶች ላይ ያተኩር፣ ተተኪዎች ላይ ያተኩር፣ ነገ ማን ይተካቸዋል? ምንጮች አሁን ይህን በ31 ዓመት አስገቡት፣ ነገ እንገባለን እንችላለን። ይህንን ሁኔታዬን በ15ኛው አፍሪካ ዋንጫ መካከለኛውና አፍሪካ ዋንጫ ላይ አንጸባርቄ ነበር። ሁሉ ሲያብድና ስናሳይሸን ሁሉ ሲያብድና ሲዘል አዲስ ዘመን ጋዜጣ የተናገረው ምን የሚል እኔ የጻፍኩትን ምን የሚል ነው? ነገስ የስፖርት ጋዜጠኛው ፋንታውን ኃይሌ በስራው አጋጣሚ በአውሮፓና በአፍሪካ እየተዘዋወረ እግር ኳስን ተመልክቷል፣ በሰፊው ዘግቧል። ፋንታሁን በሌላ በኩል ደግሞ ከዚህ ቀደም 20 የሚሆኑ መጽሐፍትን ከውጭ ቋንቋ ወደ ሀገር ውስጥ ቋንቋ ተርጉሟል፣ ለውጧል። ከነዚህ አንዱ ዓለም አቀፍ ዝናን ያተረፈው ማስተር ኦፍ ዘግ የሚሰኘው መጽሐፍ ነው። ይህንን መጽሐፍ አስኳል የሚል ርዕስ ሰጥቶ በ1981 ዓ.ም ተርጉሞ ለንባብ በማብቃቱ ከፍተኛ አድናቆት አትርፎበታል። በአሁኑ ሰዓትም በአይነቱና በይዘቱ ለየት ያለ የውጭ ሰዎች የጻፉትን የታሪክ መጽሐፍ ከእንግሊዝኛ ቋንቋ ወደ አማርኛ እየተረጎመ ነው። ዝግጅቴ ላብቃ እንግዲህ። አዎ፣ እግር ኳስን ብዙዎች ተጫወቱት። ታሪኩን ዘግበው የያዙት ግን የስፖርት ጋዜጠኞች ናቸው። ዛሬ የት ናችሁ የሚላቸው የለም። እግር ኳስን ደግሞ የሚያጣፍጠው የተጫዋቹ እግር ብቻ ሳይሆን የስፖርት ጋዜጠኛው አንደበትና ብዕር ነው። ሊታወሱ ይገባል ለማለት ነው። ለሁሉም የአሜሪካ ድምፅን ፕሮግራም ሰምቶ የአውሮፓን እግር ኳስ ለማየት ተዝናንቶ የዕለቱን ጨዋታ መርሃ ግብር ይዞ ፈረንሳይ መግባት ነው በሀሳብ ተጉዞ። እንዴት በሀሳብ እንዴት ሀሳብ እሽሩሩ ውረድ ከጀርባዬ የኔ መስኮት አለ ለካስ ከኋላዬ። ዝግጅቴን ጨረስኩ፣ ፊቴን ወደ አውሮፓ ወደ ፉትበሉ አዞርኩ። አበቃ።
ቀደም ብለው ሁለት የሙያ አጋሮቻቸው እንደ ወዳጅ ጓደኛ ስለ ማንነታቸው ባጫወቱን የመጀመሪያ ክፍል ወግ ሕይወትና ስራቸውን በመጠኑ መልከት ስላደረግ ነው። በቅርቡ ከዚህ ዓለም በሞት ስለተለዩት የቀድሞ ጋዜጠኛ የፊልም አቀናባሪና የሕዝብ ግንኙነት ባለሙያ አቶ ተፈሪ ወሰን ቤተሰባዊ ሕይወት፣ የጤናና ሕክምና ጉዳዮች እንዲሁም ሌሎች ገጠመኞች ከቤተሰቦቻቸው ጋር ወደሚኖረን ቆይታ አጠር ያለ የመጀመሪያ ክፍል ዝግጅት እንውሰዳችሁ። ባለቤታቸውንና የህይወት አጋራቸውን ወይዘሮ ታቦቱ ወልደ ሚካኤልን፣ ወንድ ልጃቸውን ሳውራ ወርቅ ተፈሪንና ሴት ልጃቸውን ዊንታ ተፈሪን ጋብዘናል። ወይዘሮ ታቦቱ፣ ዊንታና ሳውራ ወርቅ ከሀዘናችሁ ገና በመጽናናት ላይ እንዳላችሁ እረዳለሁ። ወይዘሮ ታቦቱ፣ እስኪ ስለ ህመሙ በህክምና ምርመራ ካወቃችሁ ከተረዳችሁበት ጊዜ አንስቶ ባለፉት ጥቂት ዓመታት ውስጥ ስለሄዳችሁበት ጊዜና ስላለፋችሁት መንገድ ያጫውቱን።
በአጠቃላይ ወደ 5 ዓመት ተኩል ያህል ነው አሜሪካን ሀገር በህክምና የነበረው ተፈሪ። በዛ መሀል ያው በየመሀሉ 1 ዓመት ከመሙላቱ በፊትም ወደ አዲስ አበባ እየመጣን እየተመላለስን ነበረ እና ያው ህመሙም ከባድ ነበረ፣ ግን በሌላ በኩል ደግሞ ጥሩ ህክምናም እያገኘ ነበረ። በተጨማሪም ደግሞ ህመሙም መጀመሪያ ላይ ሐኪሞች እንደነገሩት ይህን ያህልም ብዙ ረዥም ህይወት ይኖረዋል ብለው አልገመቱም ነበር። ግን ከዛ በተቃራኒ ነው። እሱ 5 ዓመት ሙሉ በጥሩ ሁኔታ ነው፣ በመጥፎም ለማለት አልችልም፣ የተቋቋመው። ህክምናውን ጥሩ ከማግኘቱም በተጨማሪ እሱም በጣም በጥንካሬ ነበር የያዘው። አንደኛ ራሱ ተቀብሎት ነበር፣ በሽታውን ተቀብሎት ነበር። ከዛ ደግሞ ፖዚቲቭ የሆነ አመለካከት ነበረው ስለ ህይወትም ሆነ ስለ ሁሉም ነገር። በመንፈስም ጥንካሬ በፊዚክልም ጥንካሬ ነበር የተወጣው። ስለዚህ ይሄ ጉዞ ረዥምም ቢሆን የተለየ አይነት ኤክስፒሪየንስ ነበር ለሁላችንም፣ ለሱም፣ ለእኛም፣ ለቤተሰቡም፣ ለጓደኞቹም፣ እዛ አሜሪካን ሀገር ላሉትም፣ እዚህ አዲስ አበባም ላሉትም እና በቃ ትስ ከባድ ጊዜዎቹም ነበሩ። ይህንን ስል ግን የእሱ ጥንካሬና የእሱ በቃ በሽታውን የመቀበልና የአመለካከቱ ጉዳይ ብዙም ነገር እንዲያልፍ ለማድረግ ረቶት።
የአካልም የመንፈስም ጥንካሬ ያሳዩበትና ስለ ህይወትም ቀና መንፈስ ኖሯቸው ህመሙን ተቀብለው የዘለቁ በመሆኑ ብለዋል። እንደ ተረዳሁት የካንሰር ህመም ነበረ የታመሙት።
ልክ ነው። የሳምባ ካንሰር
ምን ያህል ጥንካሬ እንደሚፈልግ ሐኪሞቹ ከገመቱት በላይ ለምኑ ለውጥ ያመጣው የአቶ ተፈሪ ጠንካራ ሆኖ ህመሙን መቀበል መሆኑን መገመት አያዳግትም። እንዲህ ያለ ከበድ ያለ ህመም ሲኖር የተለመደውና የሚመጣው ቶሎ መሸነፍ፣ ተስፋ መቁረጥ ነውና ከባህሪያቸውም ጋር የነበረ ነው። አቶ ተፈሪ በህይወትም ነገሮችን በዛ ሁኔታ ነው የሚቀበሉት። ብርታትን፣ አቅምን ማጣት ነው የተለመደውና እንዴት ነው ያንን ብርታት ያገኙት?
አንቺ ዋናው የራሱን ባህሪ የራሱን ጠባይ ለህይወትም ያለው አመለካከት ይመስለኛል። እና መጀመሪያም ቢሆን አስደንጋጭ ነበረ ይሄንን ካንሰር አለህ ሲባል፣ እሱም ሲሰማ እኛም ስንሰማ በጣም አስደንጋጭ ነበር። ግን ብዙ ጊዜ ሳይወስድ ወዲያውኑ በቃ እንግዲህ ይሄ በሽታ እኔን ይዞኛል፣ ስለዚህ መቀበል አለብኝ ብሎ ተቀበለው። ከዛም ደግሞ የሚፈለገውን ነገር ይሄ ይደረግ ያይደረግ ሲባል ሐኪሞቹም በጣም ጥሩ ጥሩ ሐኪሞች ስላጋጠሙትም ከዛ ደግሞ አይቲ ሲያየውም በቃ መውሰዱና መቀበሉ ነው የሚል አቋም ስለያዘ በዛው እሱ ራሱ በቃ ይሄን ያህልም በቃ እኔ ላይ ለምን ደረሰ ይሄ ነገር እንዴት አድርጌ እወጣዋለሁ የሚያስፈራ ነገር ነው መቼስ ካንሰር ሲባል ብሎ ምንም እሱ በኃይል ደንግጦ ወይንም ተስፋ የመቁረጡ በፍጹም አላሳየም። እና በቃ ህይወት ላይ ያለውም አመለካከት ይመስለኛል እንግዲህ ህይወት ሁሉ ጊዜ በጣም ሁሉ ነገር የተሟላ እንዳልሆነ አንዳንድ ነገርም ካጋጠመም ደግሞ ያንን መጥፎ ነገር ራስ ላይ የደረሰውን ደግሞ መቋቋም እንዳለበት በፊቱ በቃ ተቀበለው እና በተቻለው መጠን ጉዞ እስከዚህ ድረስ እንደው እሱን ሰውነቱን ወይንም ለህይወት ላለው በህይወት ያለው አንዳንድ የሚወዳቸውን ነገር ወይንም ማድረግ የሚፈልገውን ነገር ለማድረግ አላገደውም። አመለካከቱ ጉዳይ ይመስለኛል።
የህይወት አመለካከት ብለዋል። በማማረርና ተስፋ በመቁረጥ ምትክ ጥንካሬ ማሳየት፣ በህይወት የሚታይ ብርታት በፈተና ጊዜም መታየቱ ምናልባትም ይህን ፕሮግራም ለሚከታተሉ የምትተውት ቁም ነገር ጭምር ይመስለኛል። ወይዘሮ ታቦቱ፣ ሌሎች ጥያቄዎችን አነሳለሁ። የህይወት መንገድን የሚመለከቱ አቶ ተፈሪን የሚያስታውሱበትን ወደ ልጆቹ ልለፍ ለጊዜው። ሳራ ወርቅ፣ አዲስ አበባ ነው ያለኸው፣ ታላቅ ነህ። እናንተን ላስቀድም፣ አቶ ተፈሪን እንዴት ታስታውሳቸዋለህ? እንደ አባት ምን አይነት አባት ነበሩ?
እንደ አባት መቼም ህይወታችን ላይ ሁሌም ምንም ነገር የምናስበውን በፖዚቲቭ እንድናረግ የሚረዳን ማድረግ እንደሚቻል ህይወታችን ሙሉ የረዳንም ያሳደገንም በፖዚቲቭ አስተሳሰብ ላይ ምንም ማድረግ እንደምንችል ነበር ያሳደገን። ሁሌም ከጎናችን ነበረ።
አንተ ታላቅ ልጅ ነህና እንደ ብሔር ልጅ ከአባት ጋር ጓደኝነት ቅርበት ነበረ? አባትና ልጅ መካከል ያለ ብቻ ሳይሆን አንዳንዴ እንደ አባት ፍቃድ ቀረብ ማለትም እድል ይኖራል እና እንደዛ አይነት ግንኙነት ነበረ ከአቶ ተፈሪ ጋር?
አዎ፣ ነፍስን ባወቅን ቁጥር በተለይም እሱ የትውልድ ቦታ በሆነው በሰቆጣ አካባቢ እዛ ያለውን እድገቱንም ስለ አካባቢውም ያለውን አስተሳሰብ ያው ለዛ ሀገር ክብር እና ፍቅር እንዲኖረን ብዙ ጊዜም ወደዛ አካባቢ በመሄድ ታሪኮቹንም የቤተሰብን በማቀበል ብዙ ጊዜ እንጫወት ነበር። ከሌላው ከህይወት አካሄድ በላይ የተነሳንበትን የትውልድ ቦታዎችን በማስታወስም ብዙ ጊዜ እንጫወት ነበር እስከ መጨረሻው።
መልካም ዊንታ፣ ወደ ዋሽንግተን ሽን አንቺ ያለፉትን 15 ዓመታት እዚህ ዋሽንግተን ዲሲ አካባቢ ብትኖሪም የመጨረሻዎቹን ዓመታት ይበልጡን በሕክምናው ምክንያት እናትና አባትሽ በቅርበት ታገኛቸው ነበር። የማስታመም እድል አግኝተሻል። እንዴት ነበር ከአቶ ተፈሪ ጋር የነበረሽ ግንኙነት? ከአባትሽ ጋር የነበረሽ ግንኙነት የወዳጅነት የጓደኝነት ቅርበትስ ነበረሽ?
አዎ፣ በደንብ ምልህ አሁን ማማ እንዳለችውም ምልህ በሽታው አለ፣ የማስታመሙም ነገር አለ። ግን በሱ ጸባይ ምክንያት ህመሙ ማስታመም እንደሱ አይደለም ማስታውሰው ያለፉትን አመታት እና ሰው ሁሉ አሁን በቃ አስታመሻል ምናምን ሲለኝ እንደው በሽታው ምክንያት ሆኖ እዚህ ከኔ ጋር መቆየት መቻላቸውን እንጂ ነው በአጠቃላይ አብረን ኦልሞስት እንደ ቬኬሽን ነገር እንደነበሩ ነው ማስበው እና ይህም የእሱ አስተሳሰብ የእሱ ትልቅ እንኳን የህክምና ቀጠሮ ቢኖረው ወይንም ደግሞ ትልቅ ፕሮሲጀር ቢኖረው ወይ ከዶክተሮቹ መጥፎ ዜና እንኳን የተቀበለበት ቀን ቢሆን ምንም ቀን እሱ ያለው በቃ አቲቱድ አንተን ራሱ እንድትረሳ ያደርግሃል። የህክምናው ነገር ቢኖርም ሁልጊዜም እሱ በጣም ሀይለኛ ኪዩሪዮዚቲ ነው ያለው እና ለሁሉ ነገር በጣም ብዙ ጉጉት ስለነበረው ባለፈው 5 ዓመታት በተለይ በአሜሪካ ውስጥ ያሉትን ነገሮች የሰውንም ሁኔታ የሰውን አኗኗር ሚዚየም መሄድ ቀን በቀን ከእሱ ጋር በደንብ እንደ ቱሪስት ነገር የሆንን ነበር የሚመስለኝ እና ነገሮችን ሄደን ቪዝት በማድረግ እና ኤክስፕሎር በማድረግ እንደዛ ነው ሞስትሊ ማስታውሰው ያለፉትን አመታት። አሁንም ቢሆን በቃ እሱን ሳስታውሰው ከጓደኞቼ ጋር ራሱ ብዙ ዲስካሽኖች የአሜሪካን ፖለቲክስ ራሱ አሁን ያለውን ኤሌክሽን በጣም ነበር የሚከታተለው እና እሱ ነው ሞስትሊ ትዝ የሚለኝ እና በሽታው ሆስፒታል አንዳንድ የሚሄዱ ምናምን አለ፣ ግን ዋናው ኤክስፒሪየንስ እሱም ራሱ እንድረሳው የሚያደርግ አይነት ፐርሶናሊቲ ነው ያለው እና እሱ ነው በጣም ማስታውሰው።
ይህን ያህል ጠንከር ያለ ህመም እስከ መዘንጋት ድረስ አድርሰውን ነበር በባህሪያቸው እያልሽ ነው። ወይዘሮ ታቦቱ ዊንታ፣ የምታነሳቸው ነጥቦች የእናንተን አብሮ የነበራችሁን የመጨረሻ አመታት ቆይታ በቅርበት እንዲመለከቱ ይጋብዛል። የተለያዩ ኢትዮጵያ ነክ የሆኑ ጉዳዮች እንቅስቃሴዎች ያሉበት ቦታ ሁለታችሁም ጋዜጠኞች መሆናችሁ ለዓለም አቀፍም ሆነ ኢትዮጵያ ጉዳዮች ቅርብ መሆናችሁ እንዳለ ሆኖ በህመም ብቻ ሂደት ውስጥ ያላችሁ አይመስልም። ዊንታ እንደገለጸችው እና ጓደኝነታችሁን በቅርበት ለሌላ ሰው የሚታይ አይነት ነበር የምናየው። ስለ ጓደኝነት የህይወት አጋር በትዳር ውስጥ ያለ ግንኙነት በዛ ብቻ እንደማይገታም የሚያሳይ ይመስላል። ሌሎችም ምሳሌ ነውና
አዎ፣ በጣም ለብዙ አመት ነው እንግዲህ የኖር ነው አብረን 41 አመት በጋብቻ ከዛ በፊትም ደግሞ 5 አመት የምንተዋወቅ ነበር። መጀመሪያ ተገናኘን ሬዲዮ ነበረ። በኋላ በቃ የተለያዩ ቦታ ስንሄድ ሁልጊዜም ያው ሚዲያ አካባቢ ነው ሁለታችንም ኢንትረስታችን የነበረው፣ በዛው ቀጠልን። እነዚህም አሜሪካ ነገር በ5 አመት በምንኖርበት ጊዜ የዚህ ሚዲያ ሁኔታ ራሱ በጣም በቅርብ ነበር ሁለታችን የምንከታተለው እና ስለዚህ ይሄ ሁሉ የተለያየ ኢንትረስት በሚዲያም ሆነ ኢትዮጵያውያን አሜሪካ ነገር በተለይ ዲሲ አካባቢ የሚያደርጉትን እንቅስቃሴ የአሜሪካን ፖለቲክስ ራሱም ሁለታችንም ብዙ ኢንትረስት ስለነበርን በነኝ ርዕሶች ላይ ስለዚህ በቃ ሁሉንም ነገር አብረን ነበር የምናደርገው እና በተጨማሪም ደግሞ ከዚህ በላይ ኢቭን ህመሙ እንዳለው ዊንታ እንዳለችው አስፈላጊ ነገሮች ሁሉ ይደረጋሉ። ግን በተጨማሪም ደግሞ ከህክምና አንድ ሐኪሞችን ጋርም ከወጣን በኋላ ይህንን ሄደን እንጎብኝ፣ ይህን ሄደን እናነጋገር፣ ሰው እናገኝ። በቃ ተፈሪ በተለይ በጣም ነው ሰው የሚወደው፣ ትልቅ ትንሽ አይልም። ከሁሉም ጋር በጣም የመግባባት ችሎታ ነበረው። የትም ቦታ ስንገባ ብቻ መጀመሪያ ሰላም ብሎ ከሰው ጋር ተዋውቆ ለመጀመሪያ ጊዜ እንኳን ቢሆን በአንድ ጊዜ ነው ከሰው ጋር የሚቀርበው እና ጥያቄዎችን በመጠየቅ ውይይቶችን በማካሄድ ከሰውም ጋር ብዙ የተለያየ ኢንትረስት ስለነበረው ሁሉ ጊዜም ደግሞ ብዙ ቦታ አብረን ስለምንሄድ ነገሮቹ ተጨማሪ ኤክስፒሪየንስ ነው ያገኘ ነው እና በተጨማሪ ደግሞ ከቤተሰብ ጋር ቤተሰብ ስል እኔና ምንታ ብቻ ሳኑ የእሱ ምህቶች ወንድሞች እዛ አካባቢ የሚኖሩትም ጓደኞቻችን ድሮ የምናውቃቸውም አዲስ ያፈራ ናቸውም በጣም በጣም ብዙ ሰፖርት ነበር የምናገኘው ጠቃላይ እና ይሄ ራሱ ሁሉን ነገር ሪሊ በተለየ ሁኔታ ኤክስፒሪየንስ እንድናደርገው ነው ያረዳል።
ዊንታ ወደ አንቺ ልመለስ ነው። ይሄ አሁን ወይዘሮ ታቦቱ የሚገለጽ ጠባይ ወይዘሮ ታቦቱ ራሳቸውም ጭምር ከሌሎች ጋር የሚግባቡበት መንፈስና ጥሩ ቅርበት ከሌሎች ጋር ያለ ጥሩ ግንኙነት ምናልባትም ይጋባ ይሆናል። የወረሹ ጠባይ አለ ከአቶ ተፈሪ የቤተሰብ ነው የምትዩ?
እሱ እንኳን አንድ መጥፎ ጠባይ ከአባቴ እንደሰብኩኝ
አቃል። እስኪ ንገሪኝ የሚነገር ከሆነ
ሁሉም አውቀው ነገር አሁን በተለይ አብረን ስንሆን እኔና አባባ አንድ አይነት ጸባይ አለን። ብዙም ዲስፕሊን የለንም።
ምን አይነት
አሁን ለምሳሌ እሱ እኔም በቃ መብላት የሌለብን ምግብ የመብላት በዛ በዛ ከሱ ጸባይ እንዳለ ምግብ በፖዚቲቭ ቅድም ሳራም እንዳለው ግን አገርን መውደድ ስለ ካልቸራችን ስለ ሂስትሪያችን በደንብ በደንብ በቃ ኢንትረስትድ የመሆን እና ደግሞ በቃ ክሪኤቲቭ ሆኖ ነገር ሀሳቦችን ማሰብ። አሁን ሁሉ ጊዜ አባባ ምን ያደርግ ነበር በቃ አንድ ነገር ያይና በቃ ወዲያውኑ ሀሳብ አለው ምን አይነት ፕሮጀክት ሊፈጠር እንደሚችል እንዴት ያሉ ፕሮጀክቶች እና ያሉ እንቅስቃሴዎች መሻሻል እንደሚችሉ አሁን በተለይ በሚዲያ በኩል ኢትዮጵያ ያለውንና እዚህ ደግሞ በዋሽንግተን ዲሲ ያለውን ኑሮ ሪያሊቲ እንዴት በሚዲያ ኮኔክት ማድረግ እንደሚቻል ብቻ አንድ ነገር አይቶ ወዲያው ብዙ ሀሳብ አለው።
ሀሳብ ይፈልቃሉ።
አዎ እና ሀሳብ አለው እንዴት አድርጎ በቃ ፕሮጀክት አይዲያዝ አሉት እና አይ ቲንክ እሱን ከሱ የወሰድኩኝ ይመስለኛል። እኔም ብዙ ጊዜ ነገሮች ናይቼ እንደዚህ አይነት ሀሳቦች ስላሉኝ እሱን በጣም ከሱ የወሰድኩኝ ይመስለኛል እና አይ ቲንክ አሁንም ዞር ብዬ ሳስብ በቃ እሱ ነው ትልቁ ነገር። ብዙ ሀሳቦች እና ብዙ ፕሮጀክት አይዲያዝ ብዙ ድሪምስ ያለው ሰው ነው እስከ መጨረሻ እና አይ ቲንክ ይሄ ፖዚቲቭ አቲቲዩዱን ቅድም ዲስካስ ያደረግ ነው ከሱ የመነጨ ነው። ሁል ጊዜ ነገ ወይ ወደፊት ምን መደረግ እንዳለበት ያስባል እና ሁሌ ይላል ደግሞ እናንተ ወጣቶቹ ናችሁ ይላል። እኔ አሁን ወጣት መሆን ብችል እንዴት ደስ እንደሚለኝ ስንት ስንት ማድረግ የምፈልጋቸው ነገሮች አሉ ይላል እና ብዙ አይዲያ ስላለው እሱን ደፍነት
ሊያይተሻል። የሀሳብን ጉዳይ ገፋ አድርገን እንሄዳለን። ይሄው ለሁለታችሁም ነው ዊንታ፣ እንደ አቶ ተፈሪ ያለ አባት፣ እንደ ወይዘሮ ታቦቱ ያለ እናት፣ በስራቸውም እውቅና ያላቸው፣ በጠባያቸውም ቀደም ብላችሁ እንደ ገለጻችኋቸው ከሌሎች ጋር የቀረበ ግንኙነት በቀላሉ ሊኖራቸው የቻለ ለብዙዎች ቅርብ የሆኑ ወላጆች ሲኖሩ የእነሱን ፈለግ መከተሉ የእነሱ አዎንታዊ የሆነ ተጽዕኖ የመኖሩን ያህል ክብደት ይኖረው ይሆን? አንቺ የሰራሻቸውን ነገሮች በቅርብ ማወቃቸውን ሳነሳለሁኝ ለማያውቁሽ አድማጮች ከኢትዮጵያውያን ተማሪዎች ማህበር ጀምሮ ብዙ ነገሮችን ሰርተሻል። ግን እንዲህ ያሉ ወላጆች መኖር ከበድ ያደርገው ይሆን? የገሌ ልጅ ናት የገሌ ልጅ ነው መባል አለና ፈትኖሽ ያውቃል? አድማጮች ለዚህም ሰዓቱ አልፈቀደም። ሰፋ ያለውን ሙሉ ወጋችንን በድረ ገጻችን ልናኖር ለሬዲዮ የተያዘውን ደግሞ ተከታዩን በቀጠሮ ልናሳድር ነው። ለዛሬ ተይዘው ሰዓት ያልፈቀደላቸው ሌሎች በርከት ያሉ ቅንብሮችም ሰሞኑን እንዳመችነቱ በሌሎች ፕሮግራሞቻችን ይስተናግዳሉ። ለአሁኑ ግን ለአቶ ተፈሪ ቤተሰቦች፣ ለእንግዶቻችን፣ ለባለቤታቸው ወይዘሮ ታቦት ወልደ ሚካኤል፣ ለልጆቻቸው ለሳውራ ወርቅ ተፈሪና ዊንታ ተፈሪ እንዲሁም ሌሎች ወዳጅ ዘመዶች ቸው መጽናናትን እየተመኘን የዛሬውን በዚሁ እንቋጭ። መልካም ምሽት። የአሜሪካ ድምፅ ራዲዮ ዘወትር ቅዳሜና እሁድ በ1922ና 25 ሜትር ባንዶች የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ።
ነገ ሰኞ ከምሽት 3 ሰዓት በመደበኛው ስርጭት መልሰን እስከምንገናኝ
አቀናባሪያችን ንጉሡ ታምሬ ጋር
የፕሮግራም አዘጋጅና አቅራቢዎች እኔ አዲሱ አበበና
እኔም አሉላ ከበደ በዚሁ እንሰናበታለን። ሰላም፣
ደህና እደሩ።
This program has come to you from the Voice of America, Washington.